እንደምን ዋላችሁ? እንኳን ደህና መጣችሁ። እግዚአብሔር የተመሰገነ ይሁን። ባለፈው ሳምንት የነበራችሁስ ትጃችሁ እዚህ በጣም ብዙ ነሽ። ያልነበራችሁስ አምልጧችኋል በጣም። እሺ፣ ባለፈው ሳምንት በጣም ልዩ የአምልኮ ምላሽ ነበረን ለእግዚአብሔር። እኔ ስለ ኤፌሶን መልእክትን እንደዚህ አላውቀውም ነበር የእውነት። በጣም በኤፌሶን መልእክት ውስጥ እግዚአብሔር የሰራውን በጣም ብዙ ስራ እያየን ስለከረምን ባለፈው ሳምንት በጸሎት እና በምስጋና እና በአምልኮ ሪስፖንድ ያደረግንበት ጊዜ ነበረ እና እግዚአብሔር በመካከላችን ነበረ። እግዚአብሔር የተመሰገነ ይሁን። ምዕራፍ ሶስት ላይ ደርሰናል። ምናልባት መጀመሪያ ሰሞን ትመጡ የነበራችሁ ሰዎች ታስታውሱ ይሆናል። የኤፌሶን መልእክት በሁለት ነው የሚከፈለው፣ አከፋፈሉ ማለት ነው። ስድስት ምዕራፎች አሉት። በሁለት ነው የሚከፈለው። ምዕራፍ አንድ፣ ሁለትና ሶስት ሞር ዶክትሪናል ነው። እግዚአብሔር የሰራውን ነው የሚያሳየው። እግዚአብሔር ይሄንን አረገ በሕይወታችን፣ እንደዚህ አረገን ነው መልእክቱ። እንደዚህ አረገን ነው። ከዛ ምዕራፍ አራት፣ አምስትና ስድስት ደግሞ ኤቲካል ናቸው። በሉ እንግዲህ እንደዚህ ምላሽ እንስጥ ነው እና ዶክትሪን አለ አንድ እስከ ሶስት። ከዛ ቢሄቨራል ኤቲካል ቻፕተርስ ናቸው አራት፣ አምስት፣ ስድስት እና ምዕራፍ ሶስትን እየጨረስን ነው። ምዕራፍ ሶስትን እየጨረስን ነው ማለት ዶክትሪናል ሴክሽኑን እየጨረስን ነው ማለት ነው። ጨርሱኝ ጨርሱኝ አይልም ራሱ። መቆጠብ ሁሉ ያምራል። ምዕራፍ ሶስት ትንሽ ነው የቀረን፣ ከዛ በኋላ ምዕራፍ አራት ደግሞ እንገባለን። ስለዚህ የምናደርገው ይሄ ነው። ትንሽ ካርታውን ላሳያችሁ። ዛሬና የሚቀጥሉት ሁለት ሳምንታት ሶስት በአጠቃላይ ምዕራፍ ሶስትን እንጨርሳለን፣ የመጨረሻውን ሴክሽን ማለት ነው። ምዕራፍ ሶስትን እንጨርስና የምዕራፍ ሁለትን ውይይት ባለፈው የዛሬ 15 ቀን ምናምን ያደረግነው ውይይት ዘግይተን ነው ያደረግነው። ከዛ በፊት መሆን ነበረበት የምዕራፍ አንድና ምዕራፍ ሁለት ውይይት። ለዚህ ነው ትንሽ እንትን ያደረግነው። ስለዚህ እነኚህን ሶስት ሳምንታት ከሄድን በኋላ አራተኛው ሳምንት የምዕራፍ ሶስት ውይይታችን ይሆናል ማለት ነው። በጣም እኔ ውይይቱን ራሱ በጣም ወድጄው ነበር። የእናንተን ድምፅ ስለሰማው ነው መጀመሪያ ደረጃ። ምዕራፍ ሶስትን ዲስከስ እናደረግና ከዛ ቀጥሎ ባለው ሳምንት ደግሞ በወርሺፕ ሪስፖንድ እናደረጋለን። ቀስ እያደረግን እናስተዋውቃቸዋለን፣ ግን በዚህ ነው የምንሄደው። ምዕራፍ ሶስት የመጨረሻዎችን ክፍሎች ነው ዛሬ የምናየው። የኤፌሶን ፕሮጀክት የቲም ፕሮጀክት ነው እንዳያችሁት። እኔ ያለው አብርሻ አለ። እግዚአብሔር የሚያስነሳቸውን ሰዎች በማስተማር እግዚአብሔር የሚጠቀምባቸው ሰዎች እየመጡ ያስተምሩናል። እኛም ቁጭ ብለን እንማራለን የእግዚአብሔር ቃል ስለሆነ። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬ አብርሽ ይመራናል ምዕራፍ ሶስት። ከእሱ ጋር አብረን ቁጭ ብለን እንማራለን። በሚመጡት ጊዜያት ደግሞ እግዚአብሔር የሚያስተምረን አብረን እያየን አብረን ሪስፖንድ እናደርጋለን ማለት ነው። ምናልባት የምዕራፍ ሶስት ዛሬ አብርሽ አብሮን የሚመራንንና የሚቀጥለውንም በማንበብ እንድንጀምር አስባለሁ። እኔ ያነብና ከዛ በኋላ እንደሚያደርገን እንሆናለን ማለት ነው። አብርሽ እንደሚያደርገን ምዕራፍ ሶስት እስከ ቁጥር ዘጠኝ ድረስ ያለውን ተመልክተናል። እስከ ዛሬ ከቁጥር አስር ጀምሮ እስከ ቁጥር ሀያ አንድ ድረስ የእግዚአብሔርን ቃል ደጋግመን እናነባዋለን። በሚመጡትም ሳምንታት ከቁጥር አስር ጀምሮ እስከ ቁጥር ሀያ አንድ ኤፌሶን ሶስትን እናነብና ከዛ አብርሽ ወደዚህ እንዲመጣ አደርገዋለሁ እና ቆም ብለን ሁልጊዜ እንደምናደርገው እናነብና ጸልየን ይሄ የእግዚአብሔር ቃል ስለሆነ ልባችንን ከፍተን ደግሞ እንሰማለን። እንደዚህ ይላል፣ ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ሥልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበረ። በእርሱም ዘንድ ባለ እምነታችን በኩል በመታመን ድፍረትና መግባት በእርሱ አለን። ስለዚህ ስለ እናንተ ስላለ መከራዬ እንዳትታክቱ እለምናችኋለሁ፣ ክብራችሁ ነውና። ቁጥር 14 ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሠረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ እንግዲህ በእኛ እንደሚሠራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን። አሜን ጌታችን ሆይ ካንተ ላንተ ከዘላለም እስከ ዘላለም ክብር ይሁን ያደረከው ብዙ ነው ጌታ ሆይ በህይወታችን የሰራው ብዙ ነው እኛም ከዚህ ከቃለ ጋራ አብረን ከዘላለም እስከ ዘላለም ላንተ ክብር ይሁን እንላለን ብዙ የተደረገልን ልጆች በዚህ ተሰብስበናል እግዚአብሔር አምላካችን ሆይ በመካከላችን ስላለህ እናመሰግናለን አሁንም ይሄ ያነበብነው ያንተ ቃል ነውና አንተ በመንፈስ በወንድማችን በኩል አልፈ ደግሞ እንድትናገረን እግዚአብሔር አምላካችን እንድትገስጸን እንድትመክረን ጌታ እግዚአብሔር እንጸልያለን የተከፈተ ልብን ስጠን የልብ መዘጋጀት ከሰው ነው ተብሎ ተጽፏልና የተዘጋጀ ልብን ስጠን ጌታችን ሆይ ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን አብርሽ
ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ እንደምን አላችሁ ክብር ለእግዚአብሔር ይሁን ባለፈው ሳምንት መልካም ጊዜ እንደነበራችሁ ከማሙሻ ሰምቻለሁ እኔ አልነበርኩኝም ለአገልግሎት ወደ አዋሳ ሄጄ ስለነበረ ተናግሬያለሁ ለማሙሻ እንደማልችልና ግን እዛም የዋዛን ነበር ጥሩ ጊዜ ነበር እግዚአብሔር ሰጠን ለማለት ነው እዛ ካሉት ቅዱሳኖች ጋርና ክብር ለእግዚአብሔር ይሁን አሁን እንደተነገረው እንግዲህ ኤፌሶን ምዕራፍ 3 ላይ ገብተናል እስከ ቁጥር 9 ድረስ ከማሙሻ ጋር እንዳያችሁ ይታወቃል ዛሬ ከኔ ጋር ከቁጥር 10 ጀምሮ እስከ ቁጥር 13 ያለውን ነው የምንመለከተው ከዛ ደግሞ ከቁጥር 14 በኋላ ደግሞ የሚቀጥለው ሳምንት ላይ እንደዚህ ይቀጥላል ማለት ነው እንደው ስታስበው በኩል በኩል ቁጥር መክፈል ስላለብህ ነው ወይስ እንዴት ነው እዚህ ቁጥር 13 ላይ አቆምከው ካላችሁኝ ሳስበው ሳይሆን የሐሳብ ፍሰቱ ሄዶ ቁጥር 13 ላይ እስር ስለሚል ቁጥር 14 ደግሞ ሌላ አዲስ አይዲያ ታጅ ነው በደንብ ብሪጅ አለው ነገሩ የሚናገረው ነገር ጳውሎስ ግን ቁጥር 14 በኋላ ደግሞ ጸልይላችኋለሁ ነው የሚለው አሁን ሲነበብ እንደሰማችሁት ምክንያቱም ይሄ ዝም ብሎ በሰው ጭንቅላት የሚታወቅ ነገር አይደለም በጣም ጸሎት ይፈልጋል እኔ ጸልይላችኋለሁ በደንብ እንድጠነክሩ በደንብ ክርስቶስ በልባችሁ እንዲኖር ጸልይላችኋለሁ እንግዲህ ብዙ አመት በጌታ ቤት ኖሮ ጌታን አገልግሎ የጸሎትንም ኃይል ስለሚያቅ ነው ይሄ ሰው ጸልይላችኋለሁ የሚላቸው ስለዚህ እሱን በሚቀጥለው ሳምንት ነው የሚታየው ዛሬ ቁጥር 10 እስከ ቁጥር 13 ያለውን ነው የምንመለከተው ማለት ነው ከማሙሻ ጋር ስትመለከቱ ምዕራፍ 3 ላይ የእግዚአብሔር ምስጢር ገብቶኛል ይላል ጳውሎስ ሶስት ጊዜ ምስጢር የሚለውን ቃል ማየት ትችላላችሁ እዚህ ምዕራፍ 3 ከቁጥር 1 እስከ ቁጥር 9 ድረስ ባለው እንኳን አንዴ ቁጥር 3 ላይ እንደዚህ ይላል አስቀድሜ ባጭሩ እንደጻፍኩ ይህን ምስጢር በመግለጥ አስተዋወቀኝ ይላል እዛው ቁጥር 4 ላይ ደግሞ ይሄንንም ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ይላል እንደገና ቁጥር 8 እና 9 ላይ ደግሞ የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረው የምስጢር ሥርዓት ምን እንደሆነ ይላል ምንድነው አሁን ጳውሎስ እዚህ ምዕራፍ 3 ላይ የሚላቸው ምንድነው እነዚህን ኤፌሶንን አማኞች በተለይ አሕዛቦቹን ወይም ከአሕዛብነት ወደ ጌታ የመጡትን ፕላስ ይሄ የኤፌሶን መልእክት ተጽፎ ከተሰጣቸው በኋላ አሕዛብ የሆኑ የመስማት እድል ቢያገኙ አሕዛብ መካተታቸውን እንዲያውቁ ያደርጋቸዋል ይሄ መልእክት ስለዚህ አሕዛብን በተመለከተ እግዚአብሔር ያበራልኝ ምስጢር አለ ነው የሚለው ጳውሎስ ምስጢር እንግዲህ ሲገለጥ በጣም ያስደስታል ለብዙ ሰዎች የተሰወረ ለአንድ ሰው ለሁለት ሰው ቢበራ ምን አይነት ስሜት ሊፈጠር እንደሚችል እንግዲህ መገመት እንችላለን ምንድን ነው የተደበቀ ነገር የበራለት ምስጢር ብለን ስንመለከት አሕዛብ አብረው ወራሽ መሆናቸው ነው የሚለው አሕዛብ አብረው ወራሽ መሆናቸው ምን ቢግ ዲል ነው እንዴ ልንል እንችላለን አሁን ምናልባት እኛ የአሁን አንባቢዎች ይሄን ኤፌሶን 3ን ስንመለከት አሕዛብ አብረው እንዲወርሱ ለአሕዛብ ወንጌል እንድሰብክ የአሕዛብ ሐዋርያ ሆንኩኝ አሕዛብ ሲል ጳውሎስ እነዛ ብለን የምናነብ ከሆነ ተሳስተናል እኛ እያልን ነው ማንበብ ያለብን እኛን ነው የሚናገረው ይሄ መጽሐፍ እኛ በፍጥረታችን አሕዛቦች ነን ስለዚህ ከአሕዛብነት ወደ ጌታ የመጣን ሰዎች ስለሆንን ጳውሎስ የሚያወራው ስለማናቃቸው ሰዎች ሳይሆን ወይም እኛን የማይመለከት አይነት መጽሐፍ ሳይሆን ቀጥታ እኛን የሚመለከት መጽሐፍ ነው አሕዛብ ነበርን ከአሕዛብነት ነው ወደ ጌታ የመጣ ነውና የዘላለም ሕይወት ዋስትና ያገኘ ነው ስለዚህ ይሄ ምስጢር ነበረ ግን ተገለጠ ደግሞ ይሄ ተገለጠው ለእኔ ብቻ አይደለም ይላል ቁጥር 5 ላይ እንደዚህ ይላል ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ ይላል በዛን ዘመን ለነበሩ ሐዋርያትም ይሄ ተገልጦላቸዋል እኔ ብቻ አይደለም ይላል ጳውሎስ በርግጥ አሁን ለጴጥሮስ ተገልጦለታል ያህዛብ አውሮራሽነት ግን በግድ አስቸግሮት ነበር ግን ተገልጦለታል እሱ ለሌሎቹም እንደዚሁ ለሐዋርያቱም ለነቢያቱም ተገልጦላቸዋል ይሄ ይልና ለሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም ይላል ወደ ኋላ ሄዳችሁ ብትመለከቱ ግን እንደዚያ ያቆቱም ነበር ያዛብ አብሮ ወራሽነት በፍጹም አይጋባቸውም ነበር ይላል ይሄንን ሐሳብ ይናገራል እንግዲህ ተመልከቱ ጴጥሮስ ያዛብ አብሮ ወራሽነት ስላልገባው ቆርኔሌዎስ ቤት ሄዶ ለማገልገል የታገለውን ትግል ሐዋርያት ሥራ ምዕራፍ 10 ላይ ከዚህ በፊትም ሲነሳ ታስታውሳላችሁ ለምንድን ነው ይሄ የታገለው አዛብ አብሮ እንደሚወርሱ አያስብም ነበር ሄዶ በሚገርም ሁኔታ አገልግሎ መንፈስ ቅዱስ በሰሚዎቹ ላይ ወርዶ ጥቂት ቀን ቆይቶ ከነሱ ጋር ወደ ኢየሩሳሌም ሲመጣ ክርክር ነው የገጠመው ጎሽ አበጀ በጣም ጥሩ ነው ሰማን ስለ አገልግሎት ኢሚል ዌልካም ኢሚል እንትን አይደለም የተጠበቀው ኢየሩሳሌም ምን ያንከሸክሻል ምንድነው አንተ ድንበር ማጥፋት ደና ደምቆ የተሰመረውን ድንበር ሄደ ታፈርሰዋለ እንዴ ደሞ በላሃሉ ብለው ነው የተከራከሩት ራሱ ደሞ በላሃሉ አሁን ቢበላ ምን ችግር አለው ብልት ብልት አብላት የአይደንቲፊኬሽን ጉዳይ ያለው አንድ አይሁዳዊ ከአዛብ ጋር አብሮ በላ ማለት በቃ ጥያቄ ውስጥ ነው የሚወድቀው ደሞ እሱ ብቻ አይደለም ያሳሰባቸው መንፈስ ቅዱስም ወረደ አሉ ይሄም አናዷቸዋል በኋላ ግን ጴጥሮስ በሚገርም ሁኔታ ነገራቸው አረ እኔም ከእናንተ ባስኩ ነበርኩኝ ታግዬ ነው መጨረሻ ላይ እንደውም እግዚአብሔር በዚህ ጉዞ አንድ ትልቅ ትምህርት አስተማረኝ ምን ማንንም ሰርኩስ እንዳልል እግዚአብሔር አስተማረኝ አረ እባክህ አዎ እና እንዴት ሆነ ይድከው እንደዚህ ሆኜ ነው ይድኩት እኔ ኢዮጴ ነበርኩኝ እንግድነት ሰው ቤት ተቀምጬ ነበር እየጸለይኩኝ ነበር ከዛ ራእይ ያየው ከዛ ድምጽ ሰማው ሶስት ጊዜ አርደህ ብላ እኔ ደግሞ አይሁዳዊ ነኝ እንዴት አርጄ በላለው መጨረሻ ላይ እግዚአብሔር ያነጻውን አንተ አታርከው እግዚአብሔር አይደለም ይዘለው ያለ እርኩስ ነው ያለው መልሶ ደግሞ ሐሳቡን ቀየረ እኔ በመጀመሪያው ነው መጻናው ብዬ ድርቅልኩኝ መጨረሻ ድርቅልኩኝ የሚል ቃል የለም እንዳትቸገሩ ማለት ናችሁ እና ታገልኩ ነው የሚለው በቃ ታገልኩኝ መጨረሻ ላይ ግን ሰዎች ይፈልጉሃል ተባልኩኝ ወደ ደጅ ሰወጣ ወነተም የተላኩ ሰዎች ነበሩ ከቆርኔሌዎስ ቤት የመጡ ምንድነው አልኳቸው እነሱ ያወሩ ይያሉ መንፈስ በውስጤ መንፈስ ተሰማላችሁ አይደል ይላችኋል ተከራካሪዎቹ ውስጤ ታቃላችሁ አይደል ውስጤ ይላችኋል yes እናቃለን እና ውስጤ ምን አለ ውስጤ ምን እንዳለኝ ታቃላችሁ መንፈስም ሳልጠራጠር ከነዛ ሰዎች ጋር እንድሄድ ነገረኝ እኔ ከሩቅ አገር ስለመጡ ይሉኝ ታይዞኝ አይደለም የሄድኩት መንፈስ ነግሮኝ ነው የሄድኩት ከዛ ስቴድ ምን ሆነ ስደርስማ ቆርኔሌዎስ እንዴ ይገርማል እኮ መልአክ ተገለጠልኝ እኔ እኮ ጸልዬ መነሳት ነበር የዛን ቀኑ ግን ጸልዬ ልነሳስል ያዘኛል መልአኩ እና የት ነው ምትሄደው አለኝ እንዴ ጸልይኩ እኮ ጸሎት እንደዚህ ብቻ ነው ያለህ ማን ነው ጸሎት ተሰምቷል ግን ይሄ ምጽዋትና የምጸልየው ጸሎት ሳጠብቀም ጸልየው ብቻውን ገና ያጸድቅህ ማድነህም ማለት ታዲያ ምን ልጨምር ምን ቀረ ምንም ልጨምረው ነገር የለም ይሄን የመዳን ወንጌል ይሄ የመዳን እውነት የሚናገሩ ሰዎች አሉ ከነሱ አንዱ እንዳጋጣሚ ዝጎረቤት ሀገር አለ ጴጥሮስ የሚባል ሎሌዎችን ላከና አስጠራው እሱ ይምጣ ተባለ ከዛ ተጠራው ሄድኩ መናገር ሲጀምር ባላም ሰተዚላችኋል እንዴት እንዳደረገን አዎ ኤግዛክትሊ እንደዛ ሆነ አረባክ አዎ ከዛ ትለኛለህ እንዴ ከዛ ማምን ማረክ ይችላልው መንፈስ ቅዱስን አረባ ሀዛብ ላይ አትወርድን በሀዛብ በየ ልከላከል ይችላልው አልችልም አንቺ ትጃለሽ አልችልም ትየንትና ትጃለሽ አልችልም በቃ እንደዚህ ነው ይወጣል ፕሊዝ አትከራከሩኝ አላቸው ከዛ እግዚአብሔርም ለአህዛብ የንስሐን እድል ሰጣቸው ብለው እግዚአብሔርን አከበሩ ሐዋርያት ሥራ ምዕራፍ 11 በክርክር የጀመረ ምዕራፍ እግዚአብሔርን በማክበር ነው የሚጠናቀቀው ቁጥር 18 ላይ ስለዚህ ታግሎታል ልላችሁ ነው ይሄ በራልኝ የሚለው ሚስጥር ጳውሎስ እውነት ነው በርቶለት ነው ቀላል አይደለም አህዛብና አይሁድ በአንድነት ከሁለቱ አንድን አዲስ ፍጥረት መፍጠር ማለት ይሄ በጣም አስደናቂ ነው እግዚአብሔር ካልሆነ በስተቀር ማንንም ሊሰራ አይችልም ይሄንንና እኔ ይሄ በርቶልኛል ይሄ ገብቶኛል ብሎ በዚህ እንደሚደነቅ ደግሞ ለዚህ እንደጨከነ ለዚህ ወንጌል አገልጋይ ሆንኩለት በቃ ከሁሉ አንሳለው ግን መረጠኝ ምን አደርጋለሁ ጸጋ ሰጠኝ ምን አደርጋለሁ ስለዚህ ዴዲኬት አደረኩኝ በቃ ህይወቴን ከዚህ በኋላ የትም ቢሄድ ይሄ ነው ስራዬ ብሎ ይሄንን ይናገራል ሚስጥር ሲገለጥ የተደበቀ ሚስጥር ሲገለጥ እኮ ምንም እንደ እብድ ያረጋል አንዳንድ ጊዜ ፋታም አይሰጥም ለምሳሌ አገር የፈጀ በሽታ በዓለም አቀፍ ደረጃ ሊሆን ይችላል በጣም ያስቸገረ በሽታ መድኃኒቱ ቢገኝ መድኃኒቱን ያገኘ ሰው አስቡት እንዴት ነው ዝም የሚለው እንደዚህ ማለት ነው አሁን ጳውሎስ እየተናገረ ያለው ለኃጢአት በሽታ ሰዎች ከእግዚአብሔር ጋር ርቀውና ተጣልተው ላሉበት ችግር መፍትሄ ተገኘ እሱም የጌታችን ኢየሱስ ክርስቶስ የመስቀል ሥራ ነው እሱ ደግሞ ለኔ በራልኝ ይሄ መዳኒት ደግሞ ለአይሁድ ብቻ አይደለም ለአሕዛብም ነው። ስለዚህ ይሄ ምስጢር ስለተገለጠልኝ ይሄንን ለማወጅ ይሄንን ለመናገር እግዚአብሔር ጸጋ ሰጥቶኛል ብሎ እሱን ሲናገር እንደነበረ አይተናል። ቁጥር 7 ጀምሮ ያነበብኩኝ ትንሽ ልውረድና ወደ ቁጥር 10 እገባለሁ። ቁጥር 7 አካባቢ ሄደን سنመለከት እንደ ኃይሉ ሥራ እንደ ተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጣን የወንጌል አገልጋይ ሆንኩለት። ማለት ወንጌል ሚታፈርበት አይደለም ሚሰራ ነው። አሁን በወንጌል አላፍረም ሲል ሮሜ ላይ ለምንድን ነው ማታፍረው ካላችሁት ባይሰራ ነበር ማፍረው። ልክ ስመሰክር ስናገር ዞርበል ከዚህ ሁሉም ሰው ዞርበል ከዚህ ቢለኝ አንድም ፍሬ ባላፈራ አይ ይሄ ነገር አይሰራም ወይ ልቀይር ወይ የሆነ ነገር እላለሁ። ሲሰራ ያያየው ነው ማፍረዋል። ሲለውጥ ያያየው ሰዎች ሲነኩ ያያየው ሰዎች ሲገባቸው ያያየው ሰዎች ከእስራት ነጻ ሲወጡና የእግዚአብሔር መንግስት ወራሽነታቸውን ሲያረጋግጡ ያያየው ለምን ብዬ ነው ማቆመው ነው። አንድ ነገር ከሰራ እኮ ታቆሙት ማታፍሩበት። ካልሰራ ግን ምን ብላችሁ ይዛችሁ ትቀርባላችሁ ሰው ፊት? እንደውም ያሳፍራል። ይሰራል ብላችሁ አቅርባችሁት እስቲ ያሳየኝ ሲባል አንተ ቀድምኮ ይሰራ ነበር ይሆን እዛ እንደዚህ ነው እንጂ የሚታፈረው እየሰራ ለምን እንደም የሚታፈረው ስማው ከፈለክ ድምጹን ልጨምርልህ ይያላችሁ ወርጉራችሁ የሰራችሁት ሬዲዮ ካለ ለምሳሌ ማለት ነው። ስለዚህ ከሰራ አታፍሩ ካልሰራ ግን ታፍራላችሁ። ስለዚህ የወንጌል አገልጋይ እንደሆነ ይናገራና ፍለጋ የሌለውንም የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ። ለምን ነው ለአሕዛብ ያለው እዚህ ጋር? ለአይሁድ አይሰብክም እንዴ? ይሰብካል። እንደውም የኢየሱስ ክርስቶስን ፓተርን ነው የሚከተለው ጳውሎስ። የሆነ ከተማ ሲገባ ከአሕዛብ አይጀምርም ከአይሁድ ነው የሚጀምረው። ለምን? ኢየሱስ ከምኩራብ ነው የጀመረው። አብዮት አላስነሳም ኢየሱስ ታውቃላችሁ። እንደውም እናት አታስፈልጉም ብሎ የሆነ አዲስ እንትን አይደለም ምኩራብ ባለው ሴቲንግ ነው ሲያገለግልም እንደ። ስለዚህ ጳውሎስ ብቻን መንገድ ይከተል ነበር። ሲገፉት ነው እንደውም አሕዛብ ጋር የሚሄደው። አንብቡ ሐዋርያ ሥራ ላይ የገባባቸው ከተሞች ላይ ምኩራብ አለ ይላል። እንደውም ሲገባ የሚጠይቀው አለ ካሉት በጨዋ ደንብ ሄዶ ይነግራቸዋል። አንድ ሳምንት ድገም ያሉት አሉ። አይንህን እንዳናይ ያሉትም አሉ። ስለዚህ ከገፉት ወደ አሕዛብ ጋር ይሄዳል። ምክንያቱም እነሱ ጋር ሄዶ ከገፉት በኋላ መጥተው እንኳን ቢጠይቁት መጣው ገፋችሁ ምን ላደርግ ይላል። አሕዛብ ጋር በእውነት እንደ ጳውሎስ የተላከ አገልጋይ እኔ አላየሁም መጽሐፍ ቅዱስ ላይ። በጣም ያገለገለው አሕዛብን ነው። እንደውም አገልግሎ ብዙ ፍሬ ካፈራ በኋላ የሮሜ መልእክቱን ሲጽፍ ምን አለ እንዴ? አረ ይሄ ነገር ግን የኔ አገልግሎት በጣም አሕዛብ ጋር ነው ፍሬ ያፈራው። የሥጋ ዘመዶችን እግዚአብሔር ተዋቸው እንዴ አለኮ ምዕራፍ 9 እና ምዕራፍ 10 ቁጥር 1 ላይ እንዴት ነው የሥጋ ዘመዶቼ ጉዳይ አይሁድን ተዋቸው እግዚአብሔር እያለ ሙግቱን በውስጡ ያለውን ጥያቄ ሁሉ እንዴት ሲያቀርብ እንደነበረ እዛ ክፍል ላይ እናያለንና ይሄ ለአሕዛብ በተለይ ለአሕዛብ የተሰጠውን ሚሽን በደንብ የተረዳ አገልጋይ እንደነበረ መመልከት ትችላላችሁ። አንዳንድ ጊዜ እግዚአብሔር እንደዚህ አይነት ስፔሲፊክ የሆነ ሚሽን እንደሚሰጥ ታውቃላችሁ። ዛሬም ለሰዎች እናንተ ብቻ ልትሰሩት የምትችሉት አገልግሎት እግዚአብሔር እንዳለው ታውቃላችሁ። እንትና ይሰራዋል ማትሉት በቃ ማትሉት ምን ይሆን እሱ ነው ያላከም። አሁን በቅርብ ባለፈው 3 ቀን ወይ 4 ቀን በፊት አንደርግራጁዌት ስኩል አብረን سنማር የነበረ አንድ ጓደኛዬ እንግዲህ 20 አመት ምናምን አልፎታል አብረን سنማር አልፎ እንገናኛለን። አሁን ግን سنገናኝ በደም ጊዜ ያገኘንና አወራን። ያኔ ክላስ ውስጥ ይያለን በኢትዮጵያ ውስጥ ካለ ህዝብ ወይም በሄረሰብ 250 ሺህ ናቸው በአጠቃላይ ቁጥራቸው። ለነሱ ነበር እግዚአብሔር ሸክም የሰጠው እና ክላስ ውስጥ ሁሉም ያወራው እሱን ነው ሸክሙ እሱ ነው በቃ እሱን ነው የሚናገረው። የሚገርማችሁ ከሃያ ምናምን ዓመት በኋላ አሁንም ሳገኘው እሱኑ ነው እየሰራ ያለው። እና ያኔ የነበረው የአማኝ ቁጥር በጣም ትንሽ ነው አንዱ እሱ ነው። ደግሞ እኮ የሚገርማችሁ ነገር እንደ በመወለድ እንኳን የዛ ብሔር አይደለም በቃ እግዚአብሔር ሸክም ሰጥቶት አሁን 90 ምናምን ፐርሰንት እንግዲህ ከ250 ሺህ 90 ምናምን ፐርሰንት በጌታ ነው። እኔ እንባዬ ሁሉ መጣ እያወራን እያለን ማለት ነው። ያን ያሸከምህን በቃ እስካሁን ተሸክመሃል አልኩት። አዎ አለ። እሺ ይሄ ልጅ ካልሆነ ያንን ኮሚኒቲ አብርሃምን ሄዶ የሚያገለግላቸው እኔ ልሄድ አልችልም አለው። እግዚአብሔር ስፔሲፊክ የሆነ የአገልግሎት ሸክም ይሰጣል። ለጳውሎስ አሕዛብ ነበሩ በቃ በጣም በጣም ሸክሞቹ በቃ እንደውም ስለ እነሱ እኮ ብዙ እኮ ይሟገታል እኮ። አሁን እሱ የተከላቸውን ቤተ ክርስቲያናት የጻፈላቸውን ደብዳቤ ብትመለከቱ የብዙዎቹ ችግር ምንድን ነው? ከአይሁድነትና ከአሕዛብነት የዳኑ ናቸው ግን መስማማት ያቀታቸው ያስቸግራሉ። አይሁዶቹ አንድ ቦታ ነው አሕዛቦቹ ያስቸገሩት ሮሜ መልእክት ላይ እሱ እነሱን በተራቸው ማለት ነው። ከዛ በተረፈ ግን ብዙ ቦታ ችግር ፈጣሪ ማን ነው? የአይሁድ ባክግራውንድ ያለው ነው። ምንድን ነው የሚሏቸው? በእኛ ሀገር ቋንቋ እናስቀምጥ ከተባለ ትሪ ጠፍቶ አብረን ብንበላ ተደፋፈረን አይደል ነገር ነው የሚያረጓቸው።
ጳውሎስ ግን ምንድነው ታቃላችሁ ማለት ትሪ ጠፍቶ አይደለም በሏቸው ትሪ ጠፍቶ አይደለም ትሪውም አንድ ነው እንጀራውም የህይወት እንጀራ ነው አብረን ነው ምንባለው በሏቸው ምንም ሌላ ሌላ እንደዚህ እንትን የሚባል ነገር የለም ነው የሚላቸው ትሪ ስለጠፋ አይደለም ለአሕዛብ እግዚአብሔር ያሸከመው ሸክም በጣም አስደናቂ ሸክም ነው ጳውሎስ ይከተልን እንደዚህ ይላል ለአሕዛብ ሰብክ ዘንድ ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረው የምስጢር ሥርዓት ምን እንደሆነ ለሁሉ ገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለኔ ተሰጠ አስቡት ይሄ ጸጋ ተገልጦልኝ ነው የሚለው ይሄ ትህትናው ምልክት ያሳያል ጭንቅሎ ነኝ አይልም እኔ እኮ አልስትም አይልም ማንም አይደርስብኝም ኖ ደግሞ እቺ ምስጢር አስከፍዬ ነው ምናምንም አይልም ምን አይነት ትህትን ማለት እኔ ይሄ የበራለት የብርሃን ልክ ነው እንደዚህ አንብል ያደረገው ሌላ ነገር ሊሆን አይችልም ሰው የእግዚአብሔርን ብርሃን ባየ ቁጥር ራሱን ይጥላል በቃ በፍጹም አብሮ አይፎካከርም አብሮ ልክበር አይልም አብሮ የሆነ ነገር ልፍጠር አይልም ከሁሉ አንሳለሁ አለ ግን እግዚአብሔር ይሄን ጸጋ ሰጠኝ ከቅዱሳን ሁሉ ይልቅ ለማን ስለኔ ተሰጠልና ቁጥር 10 ብዙ ደግሞ ልዩ ብዙ ሌላ ነገር ነው ልዩ ሌላ ነገር ነው ብዙ ልዩ የእግዚአብሔር ጥበብ አሁን በቤተክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ሥልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበረ በርሱም ዘንድ ባለምነታችን በኩል በመታመን ድፍረትና መግባት በርሱ አለን ስለዚህ ስለናንተ ስላለ መከራ እንዳትታክቱ እለምናችኋለሁ ክብራችሁ ነውና ይላል ይሄ ብዙና ልዩ የሚለው አንዳንድ ነገሮች ትንሽም ናቸው ብዙም ልዩም አይደሉም አንድ ነው በቃ አንዳንድ ነገር ብዙ ሆኖ ግን ልዩ ላይ ሆን ይችላል አንድ አይነት ሆኖ ብዙ አሁን እዚህ ጋር የሚናገረው ብዙ ደሞ ልዩ የእግዚአብሔር ጥበብ ብሎ ይናገራል ምንድነው ይሄ ልዩና ብዙ በዋናነት ምንጩ እግዚአብሔር ነው የእግዚአብሔር ጥበብ ስለሆነ ይሄ እግዚአብሔር ጥበብ በሙላት የተገለጠበት በልጁ በኢየሱስ ክርስቶስ የተገለጠበት መገለጥ ነው። በቆሮንቶስ መልእክቱ ላይ መመልከት ትችላላችሁ ጳውሎስ የሚናገረው አይሁድ ምልክትን ይሻሉ የግሪክ ሰዎች ጥበብን ይሻሉ እኛ ግን ይላል እኛ ግን የተሰቀለውን ይሄ የተሰቀለው ኢየሱስ ክርስቶስ የእግዚአብሔር ምንድነው ነው የሚለው ጥበብ ነው የሚለው ምን ማለት ነው ይሄ የእግዚአብሔር ጥበብ የተገለጠው በልጁ በኢየሱስ ክርስቶስ የመስቀል ሥራ በኩል ስለሆነ እሱ ለኛ በርቶልን እሱን አመነን ለሰው ስንናገረው ምናልባት አሁን ሰዎች አይሰራም ብለው ያስቡ ይሆናል አሁን እንስት መስክሩን ስትናገሩ ምንም ኢፌክት አያመጣም ምንም ሰው ይሄንን አያምንም ሰው ይልቅስ የሚፈልገው ምልክት ሰው ይልቅስ የሚፈልገው ታምራቱን ምልክቱን ሌላውን ነገር ነው ብላችሁ ታስባላችሁ ጳውሎስ ግን የመጨረሻ የእግዚአብሔር ጥበብ የተገለጠው መስቀል ላይ ነው እሱን ጥበብ እሱን የእግዚአብሔርን ጥበብ በልዩ መንገድ ደግሞ በብዙ ሁኔታ በቤተክርስቲያን በኩል እግዚአብሔር ሊገልጠው የሱ ሐሳብ ነውና እቺ ገብታኛለች ብሎ እቺን ሐሳብ ነው የሚያነሳላችሁ ስለዚህ ብዙ ነው ደግሞ ልዩ ነው ይሄን የእግዚአብሔርን ጥበብ አሁን በቤተክርስቲያን በኩል ይላል አሁን ማለት ምንድነው በፊት አልተገለጠም ሲል ነበር ይሄ ሚስጥር አሁንስ ምን ሆነዋል አሁን ተገልጧል ከተገለጠላቸው ሰዎች መካከል አንዱ ማን ነው ሐዋርያው ጳውሎስ ስለዚህ ይሄ ሐዋርያው ጳውሎስ ያንን የእግዚአብሔርን ጥበብ እግዚአብሔር በክርስቶስ ኢየሱስ የሰራውን ሥራ ማለት ነው ሰዎች በኃጢአታቸውና በበደላቸው ቁጣ ሊያርፍባቸው ሲገባ በመካከል ያንን የነሱን እርግማን ወስዶ በመካከል ገብቶ ቁጣቸውን ወስዶላቸው በክርስቶስ ኢየሱስ ከታረቃቸው እግዚአብሔር ይሄ እግዚአብሔር ጥበብ ነው እቺን የእግዚአብሔርን ጥበብ በምን በኩል ነው የሚገልጣት እግዚአብሔር በቤተ ክርስቲያን በኩል ለማን በአየር ላይ ላሉ አለቆችና ሥልጣናት ነው የሚያሳያቸው ይህንን የእግዚአብሔርን ሥራ በልጁ በኢየሱስ ክርስቶስ በኩል የተገለጠውን ሥራ በዚህ በኩል በቸርች በኩል ነው የሚያሳያቸው ይላል ቤተ ክርስቲያን ማናት የሚለውን ነው አሁን ማንሳት ያለብን በቤተ ክርስቲያን በኩል አሁን በቤተ ክርስቲያን በኩል ያ ልዩና ብዙ የሆነ የእግዚአብሔር ጥበብ ይገለጥ ዘንድ ይታይ ዘንድ ይላል ለማን ነው የሚታየው ለመናፍስቱ ነው የሚታየው ኦፍኮርስ ለመላእክቱም ነው በነገራችን ላይ በኋላ ስደርስ አነሳዋለሁ ለነሱ ይገለጥና ይታይ ዘንድ ነው አሁን በቤተ ክርስቲያን በኩል ሲል ምንድነው በቤተ ክርስቲያን በኩል ማለት ቤተ ክርስቲያንን አሁን በደንብ ቆም ብለን ማየት አለብን ባለፈው ከማብሻ ጋር ስትመለከቱ ቤተ ክርስቲያንን የምናይበት እይታ ከተበላሸ እንደ እግዚአብሔር ቃል ካልሆነ እንዴት ሚስ እንደምናደርግ እንዴት እጃችን እንደምንጠቁምባት ማድረግ የሌለብን ልናደርግ እንደምንችል ስንመለከት እንደነበረ ታስታውሳላችሁ ቤተ ክርስቲያንን እንያት እስቲ ምንድን ነው የሚለው ጳውሎስ እዚህ ጋር? ቤተ ክርስቲያን በኩል ነው ያ ጥበብ የሚገለጠው ብሎ ሲናገር፣ እንግዲህ መጀመሪያ ጌታ ኢየሱስ ክርስቶስ ቤተ ክርስቲያን የሚለውን ቃል የተናገረበትን ክፍል ሄደን ማየት እንገደዳለን። ማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ የሰው ልጅ ማን ይሉታል ብሎ ጠየቀ። ሰው የሚለውን ነገሩት። ኢትስ ኦኬ፣ እኔ ለነገሩ የነሱ ወሬ አድርጌ አይደለም እነሱ ስለ እኔ ምን እንደሚሉ የእናንተን ቼክ ማድረግ ፈልጌ ነው አለና፣ እናንተ እኔ ማን ነኝ ሲል ያው የታወቀ ነው ማን እንደሚመልስ። ሁሉም ዝም አሉ። ጴጥሮስ እኔ ልመልስ አለ። እሺ መልስ አለ። ክርስቶስ ብሎ ጀመረ። እሺ እስቲ እንዴት እንደምጨርሰው ጉድ ነው መቼስ። ክርስቶስ አልክ? አዎ። እሺ ቀጥል። ክርስቶስ አለ። እሺ የሕያው እግዚአብሔር ልጅ ብሎ ሲመልስ እዛው ጋር ነው ይሄን ስጋና ደም ምን አላረገልህም አልገለጠልህም፣ የሰማይ አባቴ ነው ይህንን የገለጠልህ አለና፣ እዛው ጋር ምን አለ? አንተ ጴጥሮስ ነህ አለ፣ በዚች አለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለ። ምን ማለት ነው? ጴጥሮስ ይህን መልስ ከመለሰ በኋላ ቤተ ክርስቲያኔን እመሰርታለሁ ወይም እሰራለሁ ማለት ልክ ያንተ አይነት መገለጥና መረዳት ያላቸው ሰዎች የሚሰበሰቡባት ህብረት ናት ቤተ ክርስቲያን ማለት ነው። እንዴት? በቃ ይሄው ነው። ቤተ ክርስቲያን ማለት ምንድን ናት? ቤተ ክርስቲያን ማለት ኃጢአተኛ እንደሆኑ አውቀው ለበደላቸውና ለኃጢአታቸው ጌታ ኢየሱስ ክርስቶስ እንደሞተላቸው፣ ይሄ ደግሞ ድንገት እግዚአብሔር ያመጣው ሐሳብ ሳይሆን ድሮም የእግዚአብሔር እቅድ እንደነበረ፣ ሰዓቱ ሲደርስ እንደተገለጠ፣ አሕዛብም ይሁን አይሁድ አንድ ሰው በጌታ በኢየሱስ ክርስቶስ ካመነ የዘላለም ሕይወት እንዳለው ካወቀ፣ እንግዲያው ያዳነኝ ክርስቶስ የሕያው እግዚአብሔር ልጅ ነው ብሎ ያመነ ሁሉ የእግዚአብሔር ማደሪያ ሆኗል። እዚህ ቤተ ክርስቲያን የእግዚአብሔር ማደሪያ ማለት ነው። እንደዚህ ያመኑ ሁሉ የሚሰበሰቡባት ማለት ናት ቤተ ክርስቲያን። ስለዚህ በዚህ ቤተ ክርስቲያን በኩል አድርጌ ምን አደርጋለሁ ነው የሚለው፣ በአየር ላይ ላሉ አለቆችና ስልጣናት እንዲገለጥ አደርጋለሁ ነው የሚለው። ክብር ለእግዚአብሔር ይሁን። እዛች ቤተ ክርስቲያን ውስጥ መግባት፣ እዛች ቤተ ክርስቲያን ውስጥ መገኘት እንግዲህ በወንጌል ስብከት ነው። ጳውሎስ ለዚህ ጠራኝ እግዚአብሔር፣ ልክ ይሄን ስሰብከው ይሄ ምስጢር ሆኖ የተደበቀውን አሁን አበራው እግዚአብሔር ብዬ ያመንኩትን ስናገር ምን እንደሚሆን ታውቃላችሁ? ሰዎች ወደዚህ ህብረት ይቀላቀላሉ፣ ወደዚህ ህብረት ይመጣሉ። ልክ ጴጥሮስ የመለሰውን መልስ ኢትዮጵያዊን ጃንደረባ ማሰብ እንችላለን። ዘመዳችን ስለሆነ እንደውም እሱ ጥሩ ነው። ኢትዮጵያዊን ጃንደረባ ፊልጶስ ነው ያገለገለው። አገኘው ፊልጶስ፣ አወሩ፣ ሰረገላ ላይ ወጣ። ስለምንድን ነው የምታነበው አለው። እኔ የደንቡን ለማድረስ ያክል ገለጥኩት እንጂ ስለምን ያውራ እኔ አላውቅም። ስግደቱን ጨርሻለሁ፣ ወደ ሀገር እየተመለስኩ ነው። ዝም ብዬ እያልኩ ከምመለስ ስክሮሉን እንደዚህ ተርትሬው በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም እያልኩ እኔ አፌን ከፍታለሁ። ግን ምን እንደሚል ግን እኔ አላውቅም። አታውቅም? አዎ። ኦኬ። ሳስብ እንደው ለማስረዳት እንትን ያረክ ትመስላለህ፣ አስተማሪ ነገር ትመስላለህ። እንኳን እንደዚህ በክብር ተጠርቼ እኔ እኮ ዞሬ የማገለግል ሰው ነኝ። የዛሬውማ ለየት ያለ የክብር አገልግሎት ነው። ስለዚህ በደንብ ነው እንጂ አለና፣ ከዚህ መጽሐፍ ጀምሮ ይላል። ከኢሳያስ 53 ደግሞ እድለኛነቱ ብዛት ኢሳያስ 53 ነው የገለጠው። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ክርስቶስ ምን አረገለት? ሰበከለት ነው የሚለው። ስለዚህ ሰብኮለት ሲጨርስ ውሃ ጋር ደረሱ። ውሃ ጋር ሲደርሱ ሲሆን ማን ነው ማጥበቅ ያለበት? ፊልጶስ ጠያቂ ጭራሽ ኢትዮጵያዊ ጃንደረባ በጣም ተነክቷል ማለት ነው። ከሆነ አይገር ሁሉ ነገር ጨርሼው በደስታ ወደ ሀገሬ ልግባ እንጂ ብሎ ነው ግማሹን ከማረገው። ስለዚህ ውሃ ጋር ሲደርሱ ውሃ አለው። ምንድን ነው ውሃ አለው? ውሃ ጠማህ? አይ ጥምቀት። አዎ ጥምቀት። ጭራሽ አንተ ትጠይቀኛል? አንተ በደንብ እኮ ነው የሰበከኝ፣ ያልታወቀህም እንደ በደንብ እኮ ነው የነገርከኝ ይህን ያክል። አዎ ላጥምቀው ብሎ ያመነታ ይመስለኛል። ምክንያቱም በአንድ ቀን ጥምቀት ሲሞን እንደወጣ ነው ረብሻ የፈጠረው። ስለዚህ የማጥመቅ ፎቢያ ሊኖርበት ይችላል። አሁን ፊልጶስ ልጠይቀው እምነቱን በፍጹም ልብ ብታምን ተፈቅዶልሃል አለ። በፍጹም ልብ ብታምን? አዎ። በፍጹም ልብ ያመንኩትን ልንገር? እስቲ ንገረኝ። ልንገር? አዎ። አውጣው አለ። አውጣው። ላውጣው? አዎ። ክርስቶስ አለ። ያው ክርስቶስ ኢየሱስ የእግዚአብሔር ልጅ ነው አለ። ይሄ ጴጥሮስ ከመለሰ ውጭ ነው ታዲያ የመለሰ? ኢትዮጵያ ጃንደረባ አግኝቷታል ማለት ነው። ይህንን ካወቅማ ትጠመቃለህ እንዴ? አንተ በደንብ እኮ ነው የሰበከኝ። ከዚህ መጽሐፍ ጀምረህ እኮ በደንብ አድርገህ እኮ ነው የሰበከኝ። ስለዚህ ይህን ያመንከው አገር ብትሄድ ሌላ ነገር አሰብክም? አረ ይህንንም ሰብከው። ናግባ አጠመቀው፣ ጨረሰ። ከዛስ ተለየው ፊልጶስ ይላል። ሲለየው አልደነቀ፣ ወይኔ ጉዴ አላለም። ክርስቶስን አስይዞታል። ስለዚህ ደስ እያለ ወደ አገሩ ከዚህኛ ሀገር የገባ ወንጌል ደስ እያለ ወደ አገሩ ይዞት የገባ ወንጌል ነው። በኋላ ነገሮች ተበላሽቶ ነው እንጂ የተላከልን እንደዚህ አይነት ነበር። ለማንኛውም ስለዚህ ለምንድን ነው እሱን ሀሳብ ያነሳሁት? ወንጌል ሲነገር የሰዎችን ልብ የመንካት አቅም አለው ሰዎችን የመለወጥ አቅም አለው በዚህ በኩል ነው በቤተ ክርስቲያን በኩል ነው የእግዚአብሔር ጥበብ ምንም ያደርገው የሚገለጠው ለማን ባየር ላይ ላሉ አለቆችና መናፍስት ይላል ክብር ለእግዚአብሔር ይሁን ማናችሁ እነዚህ በሰማያዊ ስፍራ ያሉት በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣን አለቆችና ስልጣናትን ታስተውሳላችሁ ምራፍ 1 ቁጥር 21 ላይ እንዳየናቸው የዘለቱን ፓርት ተመለከተን ጊዜ ማለት ነው ጸልይላችኋለሁ ስለናንተ ብሎ ጳውሎስ ምራፍ 3 ላይ ብቻ አይደለም ይጸልይላችሁ ምራፍ 1 ላይ ጸልዩላችኋል ታስተውሳላችሁ አብረን አይተናል እንደውም ይሄን ክፍል እንዳጋጣሚ ምራፍ 1 ቁጥር 21 ካለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይ ጌታ ኢየሱስ ክርስቶስ ከሙታን ሲነሳ ከነዚህ ሁሉ በላይ እንዴት እንደተደረገ ነው የሚናገረው አሁን ይመጣና እዚህ ጋር በቤተ ክርስቲያን በኩል የኢየሱስ ክርስቶስ የመስቀል ሥራ አሕዛብም ይሁን አይሁድ አምኖ የሚድንበት መንገድ ያቺ እግዚአብሔር ጥበብ የምትታወጀው ወይም የምትነገረው በቤተ ክርስቲያን በኩል የወንጌል ስብከት ነው ሌላ ነገር እንዳይመስላችሁ በጣም እንደው ስብስብ ያለ ነገር አይደለም የወንጌል ስብከት ኢየሱስ ክርስቶስ አዳኝ እንደሆነ ለሁሉ እንደሞተ የሚነገረው የምስራች እሷ ናት የእግዚአብሔር ጥበብ እሷን ጥበብ በቤተ ክርስቲያን በኩል ሲገልጥ ምንድን ነው ለነማን ነው የሚታየው ሲባል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ምራፍ 6 ላይ እንደስታዩታላችሁ ከቁጥር 10 ጀምሮ ስለ መንፈሳዊ ጋር ሲናገር መጋደላችን ከስጋና ከደም ጋር አይደለም በሰማያዊ ስፍራ ካሉት አለቆች ስልጣናት ጋር ነው ለምን ነው አንድ ምራፍ ያለፈ ይመጣል እነዚህ አለቆችና ስልጣናት የሚባሉት ምንድን ነው ይሄ የሚናገረው በጌታ በኢየሱስ ክርስቶስ በኩል የተሰራው ሥራ የማዳን ሥራ ለነሱ ሲገለጥ እንዴት ሼክ እንደሚያደርጉ ስለማታውቁ ነው አንድ ሰው ሲድን እኮ ማለት በወንጌል ስብከት አማካኝነት በቤተ ክርስቲያን በኩል ይሄ እውነት ሲታወጅና ሰዎች ነጻ ሲወጡ በክርስቶስ ኢየሱስ አምነው ወደዛ ህብረት ሲቀላቀሉ አዲስ ፍጥረት ሲሆኑ ከአሕዛብነትም ይምጣ ከአይሁድነትም ይምጣ አዲስ ፍጥረት ሲሆንና የእግዚአብሔር ቤተሰብ ሲሆን የእግዚአብሔር መንግስት ወራሽ ሲሆን ይሄንን ወለል ብሎ ነው የሚታያቸው ባየር ላይ ያሉት አለቆችና ስልጣናት የድብቅ ሥራ አይደለም እግዚአብሔር የሰራው ማለት ጌታ ኢየሱስ ክርስቶስ በአደባባይ ነው ተሰቅሎ ያዳነን በጓሮ በር እንደገባ ሰው መሸማቀቅ አያስፈልግም በደንብ በቃ የሚታይ ሥራ ነው እግዚአብሔር የሰራው የተገለጠ የሚታይ ሥራ ነው የሰራው ይሄ ሲሆን በቤተ ክርስቲያን በኩል ይሄ እውነት ሲታወጅ ልክ ጳውሎስ በቃ ራሴ ለዚህ ሰጠው አይደለም የሚለው በቤተ ክርስቲያን በኩል ይሄ ሲታወጅ ሰዎች ምን ይሆናሉ ይድናሉ ይሄ ለማን ይታያል ባየር ላይ ላሉ አለቆችና ስልጣናት ይታያቸዋል እቺን እኮ እቺን እንደ ጳውሎስ የሚያቀው ማን አለ አልኩኝ ለምን እንዲያልከ ካላችሁኝ ቤተ ክርስቲያንን እንደዚህ እንደሆነች ሳያቃት እጨርሳታለሁ ብሎ የተነሳ ሰው በቃ አንድ ሰው አይተርፈኝም ብሎ የተነሳ ሰው አይደል እንዴ ከዚህ ሰውዬ በላይ ቤተክርስቲያንን በቁጡ የሚያክሰው ይኖራል ታዲያ የማትቻለውን ገጥሞ እኮ ነው ጉድ የፈላበት ማትቻለው መስሎት ማለት ነው ለምንድን ነው ይሄን ያደረገው ለእምነቱ ቀንቶ ነው ጳውሎስ ዝም ብሎ ድንጋይ ላይ ተቀመጠ የከተማ ዱርዬ አይደለም በጣም ለእምነቱ የሚቀና በከተማ ውስጥ ሌላ አንድ ምንም አይነት እምነት እንዲስፋፋና እንዲመጣ ማይፈቅድ እንዲህ አይነት ሰው ነው በጣም ኮንሰርቫቲቭ ሰው ነው ሲመለከት የሐዋርያት ትምህርት የሚባል ደቀ መዛሙርት የሚባል ኢየሱስ ክርስቶስ ያድናል እንደዚህ የሚል ትምህርት አለ እኔ እዚህ ከተማ ውስጥ ያለው ነው እንደዚህ የሚደረገው አለ ተነሳ መጀመሪያ እስጢፋኖስ ሲወገር ልብስ ያዥ ነበረ እስጢፋኖስ ሲሞት ደስ አለ በቃ እንደዚህ የሚሞቱ ከሆነማ እንጨርሳቸዋለን አለ አይ እግዚአብሔር የያዘውን ፕሮግራም አላወቀ እስከ ምድር ዳርቻ የሚለውን አገልግሎት እኮ በእሱ ነው እግዚአብሔር ፕሮግራም የያዘው የነዛ በኢየሩሳሌም በይሁዳ በሰማርያ የሚለው ነው እስከ ምድር ዳርቻ የሚለው እኮ ለሱ ነው የተጠበቀለት ተመልከቱ የእግዚአብሔርን አሰራር እሱ ይሄንን አያቅም እጨርሳቸዋለሁ እያንዳንዷን እየለቃቀምኩ እጨርሳቸዋለሁ ብሎ በደማስቆ መንገድ እያሳደደ እያለ ከሊቀ ካህናቱ ደብዳቤ አጽፎ ነበረ ሊቀ ካህን መቀየሩን አላወቀም ላይ ያለው ሊቀ ካህን እኮ እያየው ይኸውላችሁ የብሉይ ኪዳን እውቀት እንደ ጳውሎስ ማንም የለም ስኮላር ነው የብሉይ ኪዳን እውቀቱ ላይ ከገማልያ ድርስክል ቁጭ ብሎ የተማረ ሰው ግን ራሱ በጻፈው በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 15 እና 16 ምን እንደሚል ታውቃላችሁ? የሙሴ መጽሐፍት በተነበበው ጊዜ ሁሉ መጋረጃው ከፊት አለ። ሰዎች ግን ወደ ጌታ ዞር ሲሉ መጋረጃው ይነሳል። እሱ ራሱ እንደዚህ ሆነለት ሰው። የሙሴን መጽሐፍት በደንብ ያውቃል። የነቢያትን መጽሐፍት በደንብ ያውቃል። አብጠርጥሮ ያውቃቸዋል። ግን መጋረጃ አለ ከፊቱ። መጋረጃ አለ። ስለዚህ ይሄ መጋረጃ ያለበትን ሰው እንዴት ነው ነጻ ሊወጣ? በደማስቆ መንገድ ላይ ራሱ ጌታ ኢየሱስ ሊገለጥለት ግድ ነበር። ልክ ሲገለጥለት መጋረጃ ከፊቱ ተነሳ፣ ዞር አለ። አገልግሎቱም ሰውን ማዞር ሆነ። ራሱ ነው የሚናገረው። አክሪፓ የሚባል አገረገዥ ጋር ተከሶ ሲቀርብና ሲያስረዳ ምን አለ? አይ እንዳይመስልህ አሁን እነዚህ እኔን ከሰውኝ እንዲህ ምን ተከተኩት አይሁዳውያን፣ እኔ ምን እንደነሱ ያደርገኝ ነበር? ልክ እንደነሱ ያደርገኝ ነበር። ተነክቼ ነው፣ ተለውጬ ነው። ልንገር እንዴት እንደተነካሁኝ? እሺ ንገረኝ። ተፈቅዶልሃል፣ ተናገራል። በደማስቆ መንገድ ላይ ቤተ ክርስቲያንን እያሳደድኩ እያለሁ፣ እሺ ከካህናት አለቆች ደብዳቤ አጽፌ እየዛትኩኝ እየደበደብኩ እንዲያረኩ ሳሳደዳቸው፣ እሺ ስድስት ሰዓት ምሳ ሰዓት ላይ ከፀሐይ የበረታ ብርሃን ዙሪያን አላበራ መሰለ? እሺ ከዛ በኋላ ስሜን ደጋግሞ ሳውል ሳውል ብሎ አልጠራኝ መሰለ? እሺ ከዛስ? ከዛ በኋላማ በቃ ምታስማና አልኩት። ምታሳድነኝ ኢየሱስ ነኝ አለኝ። አንተን ያሳደድኩት? አዎ። እኔ እኮ መደቤት አንተ ማገልገሌን። እንደዚህ አይነት አገልግሎት የለም። አንተ የብሉይ ኪዳን መጽሐፍትን ጠጥተህ ታውቃለህ፣ ግን መጋረጃ ሆኖብሃል። ስለዚህ የተገፈፈልህ መቼ ነው? ደማስቆ መንገድ ላይ እዛ ጋር ተገለጠልኝና በቃ ተቀየርኩ። እና አሁንም እግዚአብሔር ምን አረገኝ መሰለህ? እኔን ሰዎችን ከሰይጣን ስልጣን ወደ እግዚአብሔር ዞር እንዲሉ። በቃ ወንጌል ማለት ሰውን ከትከት ሃይማኖተኛም ይሁን ኤቲስትም ይሁን ምንም ይሁን ወደ ጌታ ዞር ማድረግ ማለት ነው ወንጌል ማለት። ይህን የምሰራው ማናት? ቤተ ክርስቲያን ናት። እግዚአብሔር ይሄንን የዘላለም ምስጢር በቤተ ክርስቲያን በኩል እየሰራ እያለ ዛሬ እኛ ቤተ ክርስቲያንን ሮንግሊ ብንረዳት እንዴት አይነት ሜስ ውስጥ እንደምንገባ አስቡ። እንግዲህ በአየር ላይ ላሉ አለቆችና ስልጣናት ይሄ የእግዚአብሔር ጥበብና የእግዚአብሔር ስራ እንዲገለጥ የተፈቀደው በቤተ ክርስቲያን በኩል ነው። ሶ ቤተ ክርስቲያን እንዴት ነው የምናያት ነው? ወላ ሎካል ቸርችን ወላ ዩኒቨርሳል ቸርችን፣ ወይም የምትታየውን ቤተ ክርስቲያን የማትታየውንም ቤተ ክርስቲያን እንዴት ነው? ምን እንደው በአቦ ሰጡኝ እንደመጣልን ባክ ቤተ ክርስቲያን ሞታለች። ምንም ሳይከብደን ምንም እንደው አፋችን ያዝ ሳያደርገን እኔ ቤተ ክርስቲያን ሞታለች ማለት እግዚአብሔር ሞቷል የማለት ያክል ነው የሚከብደኝ። ለምን የዘላለም እቅዱን ያንን የተሰወረው ምስጢር ገልጦ በቤተ ክርስቲያን በኩል ነው በአየር ላይ ላሉ አለቆችና ስልጣናት እንዲገለጥ የፈቀደው፣ በሌላ መንገድ እንኳን አይደለም። ቆርኔሌዎስ ሲጸልይ መጥቶ መልአኩ ምንድን ነው ያለው? ምጽዋትና ጸሎት በእግዚአብሔር ፊት ለመታሰቢያነት አረጋ አለው። ወንጌል ሰበከለት አልሰበከለትም? ለምን? ወንጌል መስበክ የነ ጴጥሮስ ነው የመልአኮች አይደለም። ስለዚህ ይሄ ምስጢር ይሄ የእግዚአብሔር ምስጢር በምን በኩል ነው የሚገለጠው? ትሩ ዘ ቸርች። እንዴት ነው ቤተክርስቲያንን የምናያት? መናፍስቱ ግን አለቆችና ስልጣናት እንዴት እንደማያዩት ታውቃላችሁ? ቤተክርስቲያንን ይኸው ደግሞ ልትሰፋ ነው። ይኸው ደግሞ ልታድግ ነው። ይኸው ደግሞ ሰው ሊድን ነው። ይኸው በዚህ ጉጉትና በዚህ ድንጋጤ ነው ቤተክርስቲያንን የሚመለከቷት። ቤተክርስቲያን ልዩ የሆነ የራሷ ፓወር የላትም። የቤተክርስቲያን ኃይል ራሷ የሆነው ክርስቶስ ነው። ስራውን የሰራው ያጠናቀቀው የጨረሰው ክርስቶስ ነው። ስለዚህ እኛን አይደለም ይፈራን፣ ራስ የሆነውን ክርስቶስን ግን ያውቁታል። ለምን? አልፏቸው በአባቱ ቀኝ ተቀምጧል። አሁን እነሱ በአየር ላይ አሉ። አዎ፣ ግን ከላይ ነው እሱ። ስለዚህ ቤተ ክርስቲያን ያመንን የት ነን? ፖዚሽናሊ ከላይ ነን። ምዕራፍ አንድ ላይ የተመለከት ነው። ታዲያ ለምን እዚህ ተቀመጥን? ለሚሽን ነዋ እዚህ የተቀመጥ ነው። እያችሁ፣ ፖዚሽናሊ እዛ ነን፣ ለስራ ግን እዚህ ነን። ስለዚህ ቤተ ክርስቲያንን መንፈሳዊ ዓለም የሚያያትን አይነት እይታ ካላየናት እንደ ቤተ ክርስቲያን ለመተቸት እና አፍ ለማላቀቅ ለመናቅ የምትመች ተቋም የለችም። በቤተ ክርስቲያን በኩል ያ የእግዚአብሔር ጥበብ በቤተ ክርስቲያን በኩል በአየር ላይ ላሉ አለቆችና ስልጣናት ይገለጥና ይታይዘን። አንድ ሰርጊዮስ ጳውሎስ የሚባል አገረ ገዢ ነበር። ሐዋርያ ሥራ ምዕራፍ 13 ላይ አንድ ጠንቋይ ከጀርባ ሆኖ ይነግረዋል። መንፈሳዊ የሚመስል ነገር ይሁን እንዲህ ነው፣ አገር የሚመራው እንዲህ ነው፣ እንትን እንዲህ ነው፣ የህይወት መጨረሻ እንዲህ ነው እያለ ይተበትበዋል። በርናባስና ጳውሎስ እዛ ከተማ ገቡና ለእሱ ወንጌል ሊናገሩ ሲሉ ከፋባቸው። ይሄ ጠንቋዩ በዚህ ሲሉ ይዘጋል፣ በዚህ ሲሉ ይዘጋባቸው፣ በዚህ ሲሉ ለምን እንደሆነ ታውቃላችሁ? አንድ ሰው ሊድን ነው፣ አገረ ገዢው ሊድን ነው። አያችሁ፣ በወንጌል አገልግሎት፣ በአማኞች አገልግሎት፣ በሚሽነሪ አገልግሎት፣ በቤተክርስቲያን አገልግሎት ላይ መንፈሳዊ ዓለም ላይ ያሉ አለቆችና ስልጣናት አይናቸውን አፍጥጠው ነው የሚመለከቱት እንጂ አገረ ገዢው ታዲያ ለምን በቀላሉ አልሰማምና ለምን በቀላሉ አልተቀበለም? ጠንቋዩ የሚሰራውን ስራ ታያላችሁ። እንዳይሰማ ይከላከለ እንዳይሰማ ሲብስበት ጳውሎስ እንደዚህ አደረገ። ለዘላለም አይደለም አይነ ስውር ያደረገው፣ ለጊዜው አይነ ስውር ሆነ። አስቸገርከኛለው በቃ ቢያንስ አገልግዬ እስክጨርስ ድረስ በቃ አይነ ስውር ሆነ። እሚይዘውን መፈለግ ጀመረ ያለው ጎሽ በቃ ዞር በላለና ቁጭ አርጎ ነገረው። አላገረገሹ ከዛስ ከተደረገውም ኃይል ከፓወር ዲሞንስትሬሽኑም የተነሳ ከጌታ ትምህርትና ከቃሉም የተነሳ አገረገዡ አመነ ይላል። አሁን በዛን ቀን በመንፈሳዊ ዓለም አለቆችና ስልጣናት ምን የሚሉ ይመስላችኋል? ሊድን ነው ሊያመልጥ ነው ሊያመልጥ አመለጠ ነው የሚሉት የዛን ቀን። አያችሁ፣ በቤተ ክርስቲያን በኩል የወንጌል ስብከት እውነተኛው የወንጌል ስብከት ሲቀርብና ሲነገር የሰዎች ልብ ይነጋል። ሰዎች ወደዚህ እውነት ምን ይሆናሉ? ይመጣሉ። ይሄ እንዳይሆን ግን አለቆችና ስልጣናት እንዴት አክቲቭ ሆነው እንደሚንቀሳቀሱ ስለዚህ ወንጌል ስርጭት መንፈሳዊ ውጊያም አለበት። ሌሎችን ክፍሎች መመልከት ትችላላችሁ። ልክ ወንጌል ይዘው ሲወጡ ልክ እንደዛው ከተማው ላይ በቃ ተቆጣጥሮ ያለ የመናፍስት አሰራር አለ። ራሱ ይሄ መልእክት የተጻፈላቸው ኤፌሶን አማኞች ከማመናቸው በፊት ምንድን ነበሩ? ዲያና አፍሮዲትስ ምናምን የሚባሉ እኮ አማልክቶችን ሲያመልኩ የነበሩ ናቸው። ከዛ እኮ እስራት ነፃ የወጡ ሰዎች ናቸው እነዚህ ሰዎች። አንድ ሰው በቤተ ክርስቲያን በኩል በሚደረግ የወንጌል ስብከት እጅ ሲሰጥና ይሄ ሚስጥር ሲገባው የእግዚአብሔር መንግስት ወራሽ እንደሆነ ሲገባው የእግዚአብሔር ፐርፐዝ ምንድን ነው? እዩ፣ በዘላለም ፈቃዴና በዘላለም እቅዴ በልጄ በኢየሱስ ክርስቶስ በኩል መርገምና ቁጣ ሊወርድበት የነበረውን ይሄንን ሰው በዚህ የመስቀል ስራ በኩል አዳንኩት ብሎ በአየር ላይ ላሉ አለቆችና ስልጣናት እግዚአብሔር በግልጥ ያሳያቸዋል ማለት ነው። እነሱ ክው ነው የሚሉት፣ ይደነግጣሉ። ቅዱሳን መላእክትስ? ቅዱሳን መላእክት ደግሞ ይጠብቃሉ። እነሱ አንድ ሰው ሲሰበክ ሲመሰከር ማለት ነው። ልክ አሁን አንድ ሰው ቤትም ወይም ስራ ቦታ ቁጭ አድርጋችሁ ስትመሰክሩለት ወይ እንደ አይነቱ ተረኛ ሰባኪ ስለ ኢየሱስ ክርስቶስ አዳኝነት ግልጥ አድርጎ ሲናገር እነሱም በጉጉት ነው የሚጠብቁት። ስንት ሰው ይድን ይሆን? ማን ይድን ይሆን? ዛሬ ሶስት ሰው የእውነት ጄኒውን የእውነት ተነክቶ ሲወስን ያላቸው ደስታ ታላችሁ። በመንፈሳዊ ዓለም ምን እንደሚሰራ አሁን እኛ አንዳንዴ ሰው ስራ ሁሉ ዝም ብሎ ይመስለናል። በቃ ቤተክርስቲያን እንገናኛለን፣ እንሰባሰባለን፣ ቃል እንካፈላለን ምናምን። በዛ ውስጥ እግዚአብሔር በየቀኑ የሚሰራው ስራ አለ። ምናልባት አሁን እኛ ፊት አንዳንድ ሰዎች እኛ ፊት ስላልወሰኑና እጅ ስላልሰጡ ምንም ያላገለገልን ሊመስለን ይችላል። በወንጌል አገልግሎት ግን አንድ መጽሐፍ ሳነብ እግዚአብሔር እንዴት ቻለንጅ እንዳደረገኝ ልንገራችሁ። እያንዳንዱ ሰው ሰዎች እንዲድኑ ወደ እግዚአብሔር መንግስት እንዲመጡ እያንዳንዱ ሰው ኮንትሪቢሽን እንዳለው የሚያሳይ አይነት ጽሁፍ ነው ያነበብኩት። በአሜሪካን ሀገር ያለ አንድ ፓስተር ነው እና የሚያገለግላቸው ሰዎች አሉ። ከሚያገለግላቸው ሰዎች መካከል የአንደኛው ፋሚሊ ዘመድ በጌታ አይደለም፣ ኤቲስት ነው፣ እግዚአብሔር የለም የሚል ነው። እና በተለያየ እንትን ስብሰባ ላይ ሲገናኙ ያገኘዋል። እና እንግዲህ ካመኑት ጋር ከማሳለፍ እስቲ እንደው ያላመኑ ላዋራው ብሎ ጠጋ ብሎ የኔ ወንድም ብሎ ተዋውቆት ሊያወራው ሲል ምን ስለ ኢየሱስ ልትነግረኝ ነው? አልፈልግም። ከኔ ጋር ጓደኝነት ማጣት ትፈልጋለህ? አታውራኝ በቃ ይለዋል። እውነት? አዎ፣ እኔ ኤቲስት ነኝ፣ እግዚአብሔር የለም ባይ ነኝ። ስለዚህ አትንገረኝ። እሺ፣ ደግሞ አያስችለውም። ጠብቆ ደግሞ ሌላ ቀን ሲገናኙ ይኸውልህ፣ የኔ ወንድም ጀመርክ አይደለ? ጀመርክ፣ ከኔ ጋር መጣላት ትፈልጋለህ? አቆም ይለዋል። እሺ ይላል። እንደዚህ እያደረገው አንድ ቀን እሁድ ጠዋት ሊሰብክ ሰባኪው ቆሞ ፓስተሩ ቆሞ እያለ ከጉባኤው መካከል ያ ኤቲስቱ ሰውዬ ቁጭ ብሏል። ሲለመን ብሎ እንዴት መጣ ብሎ በጣም ገርሞት፣ እስቲ ለማንኛውም ልጨርስ ስብከቴን ብሎ ጨረሰና ጌታን ተቀበሉ ብለን የምንጠራው ኦልተር ኮል ማለት ነው ጠራ። ሲጠራ ከወጡት ውስጥ ያ ሰውዬ አለበት። እንዲህ ሰውዬ ተነካ ማለት ነው፣ የሚገርም ነው ብሎ ሁሉንም መጨረሻ ሀግ እያደረገ በጣም ደስ ብሎኛል፣ በርቱ፣ እንግዲህ በሳምንት ይህን ያህል ፕሮግራም አለን እየመጣችሁ ተማሩ ምናምን ብሎ ሰውየው ጋር ሲደርስ በደንብ ጠበቅ አድርጎ ሀግ አድርጎ በጣም ዳም ሰው ሀፒ ብሎ እንትን ሲለው ፓስተር ተረጋጋ አለው። ዛሬም አልተቀበለም እንዲህ ሰውዬ ብሎ በጣም ግራ ገባው እና እሺ ብሎ ተረጋጋ። ምንድን ነው አለው። ይኸውልህ አለው፣ አንተ 20 ደቂቃ ነው የሰበከው። አዎ። አሁን በአንተ 20 ደቂቃ ስብከት እጄ ሰጠው ይመስልሃል አለ። ታዲያ በማን ነው ብዬ በጣም ግራ ገባኝ አለ። ትሰማኛለህ፣ እኔ ስቆጥር ነበር አለ። እግዚአብሔር እዚች ውሳኔ ላይ እንድደርስ ወደ እኔ የላካቸውን ሰዎች ስቆጥር ነበር። 27 ሰው ልቆብኛል። ስለዚህ 27 ግዝግዝ ነኝ። አሁን 28ኛ ግዝግዝ ላይ አንተ እጅ ላይ ወደኩኝ እንጂ እኔ 27 ግዝግዝ ነኝ አለኛል። የዛን ቀን የደነገጥኩትን ድንጋጤ ልነግራችሁ አልችልም። እንደዚህ ነው እንዴ ነገሩ አልኩኝ። ያችሁ በእኔ 30 ደቂቃ ስብከት፣ በእኔ 20 ደቂቃ ስብከት፣ በእኔ 40 ደቂቃ ስብከት 30 ሰው ወጥቶ ጌታን ሲቀበል የእኔ እንትን ይመስለኝ ነበረ። ለካ የምትገዘግዙት እናንተ ናችሁ። አያችሁ በቤተ ክርስቲያን በኩል ልዩ ልዩ የእግዚአብሔር ጥበብ እንዲገለጥ እግዚአብሔር በእያንዳንዳችሁ ውስጥ የተለያየ ነገር አስቀምጧል። እግዚአብሔር ወደ እያንዳንዳችሁ ህይወት የተለያየ ሰው እግዚአብሔር ምን ያደርጋል? ያመጣል። እሱ ተሰብስቦ ነው አንድ ቀን ይሄ ብርሃን ፏ ብሎ የሚበራላቸውና እጅ የሚሰጡት ማለት ነው። እነዚህ ሰዎች በቤተ ክርስቲያን በኩል በአየር ላይ ላሉ አለቆችና ስልጣናት ይገለጥና ይታይ ዘንድ ይላል። ስለዚህ እግዚአብሔር በዘመናት መካከል ያቀደው የሰራው የፈጸመው ስራ በማትመስል ግን በቃ በሆነች በቤተ ክርስቲያን በኩል እንደዚህ እንዲታይ አደረገ ይላል። ስለዚህ እኔ ያለሁባት ቤተ ክርስቲያን፣ እኔ ህብረት የማደርግበት ማህበርና የቅዱሳን አንድነት አስገራሚ የእግዚአብሔር ፕሮግራም የሚገለጥባት ማህበር ወይንም አካል እንደሆነች ካላሰብኩኝ ሁሉን ነገር ኬርለስ ነው የማየው ማለት ነው። ላይክ ስችል እመጣለሁ፣ ሳልችል አልመጣም። እንደውም አንዳንድ ጊዜ በጣም ነገረኛ ሰው አለ ቸርች ውስጥ የሆነ 6 ሳምንት ወይ 5 ሳምንት ወይ 4 ሳምንት ከጠፋ ያው ከአይናችሁ ስለጠፋ ነው። አረ ጠፋህ ላይህም ስሉት ከሚጠፉት አይደለሁም። አረ እኔ ከአይኔን የጠፋ ያልኩት እኔ አሁን እዛ ነገር ውስጥ ምን ከተተ አሁን እኔ የሚጠፋ ማይጠፋ እንደሱ አይደለም። ከአይኔን የጠፋኸው አይኔ ምናምን ብሎ እንትን ያደርጋችኋልና ሲሆን ምንድን ነበር መሆን ያለበት መልሱ? ብዙ ነገር አመለጠኝ አይደል? እመጣለሁ፣ ጌታ ይረዳኛል፣ በሚቀጥለው ግን እመጣለሁ አይደል መባል የነበረበት። ሪሊ እንደዚህ ነው ግን የምናያት ቸርችን? ይኸውላችሁ ይህንን ስል በማትታየው ቤተክርስቲያን ኤቭሪቲንግ ፐርፌክት ነው። በማትታየው ምንም ሾልኮ አይገባ። በምትታየው ውስጥ ግን ስንዴ ተዘርቶ እያለ ጠላት መጥቶ ምን አረገ? እንክርዳድ ዘራ ይላል። ስለዚህ ጠላት እንክርዳድ ስለሚዘራ አንዳንድ የማይሆኑ ዊርድ የሆኑ የእግዚአብሔር ጥበብ ያልሆኑ ልምምዶች ምናምን ስናይ ልንበረገግ እንችላለን። አዎ፣ ግን ቸርችን በደንብ እንወቃት። እንደዚህ ስታዩ በርግጉ ነው ወይ የሚለው የጌታ ትምህርት አይደለም። አሁን አንዳንድ ሰው ልቡ ተሰብሯል በቸርች ውስጥ በገጠመው ነገር። መርካቶ ልሸወድ፣ ቸርች ልሸወድ የሚል ሰው አለ። የስ አይ አግሪ ዊዝ ዩ። ግን ይሄንን ይዞ ይጥፋው ታዲያ ሰው ከቸርች? ይቺ ናት መገለጫዋ ቤተ ክርስቲያን ናት ነው የሚለው። በቤተ ክርስቲያን በኩል እግዚአብሔር የሚገልጠው ይሄ ጥበብ እናንተ ባይገባችሁ በአየር ላይ ላሉ አለቆችና ስልጣን ወደው ሳይሆን በግዳቸው ይገባቸዋል። ምን እግዚአብሔር የሰራው ስራ ይታያል ነው የሚለው። ለቅዱሳን መላእክት ይታያል። አንድ ሰው ንስሐ ሲገባ በሰማይ ታላቅ ደስታ ነው የሚሆነው ነው የሚለው። ያዩታል፣ ታያላችሁ፣ ይከታተሉታል። በመንፈሳዊ ዓለም በቸርች በኩል የሚሰራው ስራ እንዲህ ነው። እንዳጉሊ መነጽር ነው የሚታየው። በቃ ልታመልጥ ነው የሚባለው። እኔ እንደውም አንዳንድ ጊዜ በአጋንንት ስርዓት ውስጥ ያሉ ሰዎች ሲጸለይላቸው ውስጣቸው ያለው መንፈስ ሲናገር ሰምታችኋል? አመለጠችኝ፣ አመለጠችኝ። የስ አመልጣ ነው፣ በቃ አመልጣ ነው። ወንድም ከሆነ አመለጠኝ፣ አሳድጌው ምናምን አመለጠኝ፣ ወይኔ ዛሬ አመለጠኝ። የስ አመልጦ ነው። ይሄ ያመለጠ ሰው በሳምንቱ ያመለጠ እኔ ነኝ ያመለጠ ይልላችኋል። አመልጦ ነው። አመልጠሽ ነው፣ አምልጬ ነው። አለዚያማ ታዲያ ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የከፈለው ዋጋ እንደዚህ በቸርች በኩል ለአለቆችና ስልጣናት የማይታይ ከሆነ ከንቱ ነው ማለት ነው። እንዲሁ ነው ማለት ነው የተለፈው። እንዲሁ ነው ማለት ነው። በጌቴሰማኔ ሲጸልይ አባት ሆይ ብትወድ ይህች ጽዋ ከኔ ትለፍ ሲል የስ ትለፍ ብሎ ለምን አላለፈም? እሱ ይህን ጽዋ ካልጠጣ እኔና እናንተ መዳናችን በፍጹም እውን ሊሆን አይችልም። ስለዚህ በቤተ ክርስቲያን በኩል ይሄ እንዲገለጥ ይላል። ክብር ለእግዚአብሔር ይሁን። አያችሁ ቤተ ክርስቲያን ወንጌል ስትሰብክ ትልቁ ስራዋ ምንድን ነው? ሰዎችን ከጨለማ ስልጣን ወደ ብርሃን ማምጣት ነው። ሰዎችን ከዲያብሎስ እስራት ከሰይጣን ስልጣን ወደ እግዚአብሔር ዞር፣ በቃ ዞር የማድረግ ስራ። እስቲ ይህን አስቡት በእውነት ዞር የማድረግ ስራ። በጨለማ ስልጣን ውስጥ ተይዘው ነበረ። በቃ እነዚህ የጨለማ ስልጣን ማለት እኮ በአየር ላይ ያሉት አለቆችና ስልጣናት ገዢ አድርገው ይዘዋቸው ማለት ነው። ከነሱ እስራት ውስጥ ሆኖ ተፈልቅቆ ነፃ የሚወጣው ያ ሰው። ስለዚህ ልክ በጌታ በኢየሱስ ክርስቶስ ሲያምን ከነሱ በላይ ይሆናል ማለት ፖዚሽናሊ በአብ ቀኝ ይቀመጣል። ለሚሽን ግን እዚህ ነው ያለው። በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ይህም ይሄ ማለት ደግሞ ይሄ በክርስቶስ ኢየሱስ የተሰራው ስራ በአማኞቹ ሕይወት ውስጥ ያመጣውን አንድ ነገር ልንገራችሁ ይላል። ምን? ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበረ። እንደ ፕላን ቢ አይደለም። እግዚአብሔር ተነስቶ አህዛብ ተረስተው አህዛብ ተረስተው ለካ አህዛብም አሉ ለነሱ ደግሞ ምን ይሻላል ብሎ ያመጣው ሳይሆን የዘላለም ሐሳቡ ነው ይሄ ለአብርሃም የገባለት ኪዳን ነው ይሄኮ የምድር ነገዶች ሁሉ አይሁድ ሁሉ ሳይሆን የምድር ነገዶች ሁሉ በአንተ በዘርህም ምን ይሆናሉ ስለዚህ ጌታ ኢየሱስ ክርስቶስ ይዞ የመጣ ያንን ላይን ስለሆነ አህዛብን ይጨምራል የዘላለም ሐሳቡ ነበር ቁጥር 12 በእሱም ዘንድ ባለ እምነታችን በኩል በመታመን ድፍረትና መግባት በእርሱ አለን ይላል አንዱ ወላ ቅዱሳን መላእክት ወላ ባየር ላይ ያሉ አለቆችና ስልጣናት በጣም የሚደነቁበት ነገር ምን እንደሆነ ታውቃላችሁ በኢየሱስ ክርስቶስ በኩል በሱ በተሰራው ሥራ በሱ ኪዳን አማካኝነት ሰተት ብለን ወደ ጸጋው ዙፋን ገብተን ስንጸልይና ስናወራ ከጌታ ጋር ጉድ 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 ይላል እንዴት አርጎ ነው ኢየሱስ ነው በሱ ነው አያችሁ በሱ ሥራ በሱ ሥራ ቀጥታ አክሰስ አለ በጌታ ያልሆነ ሰው እኮ ሺ አመት ቢጸልይ ምን ቢያረግ አክሰስ እንደሌለው ታውቃላችሁ ተዘግቷል ኦሬዲ አክሰስ የለውም ኮንፊደንስ የለውም እኛ ይሄን ኮንፊደንስ እና አክሰስ ከየት አገኘን በሱ ይሄ የተሰበከልን ወንጌል ምንድነው ያደረገው ህይወታችንን ወደ ጸጋው ዙፋን በሚያስፈልገን ጊዜ ሊረዳን የሚችለውን አቀመና ጸጋ እንዲሰጠን በእምነት ወደ ጸጋው ዙፋን ሰተት ብለን መግባት ነው ይሄንን ማን ይችላል ማንም በዚህ ኪዳን ከእግዚአብሔር ጋር የታረቀ ብቻ ነው ይሄንን የሚችለው ይሄንን ሲያዩ መናፍስቱ ኢቭን ቅዱሳን መላእክት ጉድ 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 እንዴት ኢየሱስ የሰራው ሥራ ነው ኢየሱስ የሰራው ሥራ ሰተት ብለን መግባት አለን ይህንን ምዕራፍ 2 ቁጥር 18 ብላ አይታችሁታል በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ሁላችን እኮ ነን ደሞ የሚገርማችሁ ለሁላችን አንድ ሊቀ ካህናት አለን የተቀረነው ካህናት ነው ስለዚህ እንደው በእንትና በኩል እንኳን በእንትና በኩል በእንትና የሚባል አይደለም ሁላችን ክብር ለጌታ ይሁን ሁላችን በሱ በኩል በክርስቶስ በኩል ሰተት ብለን ወደ አብ መግባት አለን ይሄ እኮ ሆኖ ያቀ ይሄ ሆኖ ያቀ አሁን ግን ሆነ ስለዚህ ባየር ላይ ያሉ አለቆችና ስልጣናት መናፍስቶቹ ሁሉ ይሄን በማየት ዛሬ ለይቶላቸው እጅ አይሰጡም አንድ ቀን ግን ለሁሉ ነገር እጅ ይሰጣሉ ለሁሉ ነገር ሁሉ ሲጠናቀቅ ማለት ነው በቃ አሁን ድርቅናም አለ ብዙ ድርቅናም አለ ይሄውን አሳድጋት አለ ወልጃት አለ ሚስቴናት ልጄ ነው እናም በአጋንንት የተያዘ ሰው እናምን ክሌም ያረጋል እኮ አንድ ቀን ግን ምንም ክሌም የማያረግበት ባዶ እጁን የሚቀርበት ሰዓት አለ ሁሉ ከጉርበታቸው የሚገዛለት ቀን አለ እሱ እስኪመጣ ድረስ ግን ያው በቤተ ክርስቲያን በኩል ይሄ እውነት ይሄ ጥበብ ይገለጣል ማለት ነው ስለዚህ አንቺ በጌታ በኢየሱስ ክርስቶስ ከማመንሽ የተነሳ ዳግም ከመወለድሽ የተነሳ ዛሬ ማታ በረከክ ብለሽ ጌታ ሆይ ስቲ ባየር ላይ ያሉ አለቆችና መሰ ኢየሱስ ነው ኢየሱስ ነው ይሄን ጉድ ያመጣው ኢየሱስ ነው አንቺ እንዴት አርገሽ ትገቢ ነበር እንዴት አርገሽ ትጸልይ ነበር ኢየሱስ ነው ይሄን ያደረገው ብለው እውቅና ይሰጣሉ ክብር ለጌታ ይሁን ስለዚህ ይሄ የተሰበከልን ወንጌል ያመነው ወንጌል የዳንበት መዳን እንዴ አየር ላይ በደንብ ይታወቃል ባለቆች ዘንድ በስልጣናት ዘንድ ኢቭን በቅዱሳን መላእክት ዘንድ በደንብ አርጎ ይታወቃል ይሄ ለነሱ መቼ ነው የተገለጠው አሁን ሲሆን ነው የተገለጠው ያን ያላማከራቸውም አይ እነሱ እንደዚህ አይነት ካውንስል ውስጥ የሉም በትሪኒቲ ውስጥ ነው ይሄ ምክክር ያለው በአብ ወልድና በመንፈስ ቅዱስ መካከል ነው እንጂ ይሄ ምክክር ያለው ወላ የወደቀ ወላ ያልወደቀ መልአክ ገብቶ እዚህ ውስጥ አይማከርም ቢማከሩማ አሁን አይገርም አንድ እኔ ልክ ወንጌል ተሰብኮልኝ ዳግም ስወለድና ስድን አብርሃም ዳነ ብለው መልአክ አይደሰቱም ነው ድሮም እናቀዋለን እንደሚድን ነበር ማለት ያለባቸው ስለዚህ ያ ምክር ውስጥ ስለሌሉ ሲሆን ነው ከው የሚሉት የሚደሰቱት ኢየሱስ ጌታ ነው እሱ የሰራው ሥራ አስደናቂ ሥራ ነው ይሄ ነው የእግዚአብሔር ጥበብ ሌላ ጥበብ የለውም በዚህ በኩል ነው የተገለጠ ይሄ ጥበብ ስለዚህ እንዲሰተት ብለን እንገባለን የመጀመሪያው ቁጥር 13 ተናግሬ ልጨርስ ስለዚህ ነገሩ እንደዚህ ከሆነ እንዲህ ከሆነ እግዚአብሔር አስተናር በቸርች በኩል ከሆነ ይሄንን የእግዚአብሔር ጥበብ የሚገልጠው እግዚአብሔር እንዲህ አስገራሚ ታንጀብል የሆነ ምንም ይሄ ማያከራክር አይነት ሥራ ከሆነ እግዚአብሔር በቤተ ክርስቲያን በኩል እየሰራ ያለው ለዛ ደግሞ እኔ ምስክር ነኝ ነው የሚለው ጳውሎስ እኔ ራሴ ዳንኩት በቸርች በኩል ነው ያሳደድኳት ቸርች ነች መዳኛ የሆነች ቤተ ክርስቲያን አሳዳጅ ነበር ቤተ ክርስቲያን ተካይ ተደረግኩኝ ለምን አምንባታለሁ ቤተ ክርስቲያንን ቤተክርስቲያን ተካይ የሆነው ለምንድን ነው? ስሩ ዘ ቸርች ነው እግዚአብሔር ጥበብ የሚገለጠው። ስለዚህ ቸርች ተካይ ሆነ እሱ። ስለዚህ እንደዚህ ከሆነ እግዚአብሔር አሰራር አለ ከእስር ቤት ነውና ይህንን ደብዳቤ የሚጽፈው። ስለዚህ ስለናንተ ስላለ መከራዬ እስሬ ማለቱ ነው። ስለናንተ ስላለ መከራዬ እኔ እኮ ሰው ሲቀየር እኮ በቃ ይቀየራል። ጳውሎስ እኮ ከመለወጡ በፊት እኮ እግዚአብሔር ሆይ ብሎ ጠዋት ሲነሳ የሚጸልየው አንዱ ጸሎት ምን እንደሆነ ታውቃላችሁ? አሕዛብ ስላላደረከኝ አመሰግናለሁ ባይ ነው። አሁን ደግሞ ስለናንተ ስለአሕዛብ። እንዴት ለአሕዛብ እንደዚህ አይነት ልብ ኖረው? ሚስጥር በራለታ፣ ተገለጠለታ። ስለናንተ አሁን እዚህ እስር ቤት የገባሁት ራሱ ስለናንተ ነው። ስለናንተ ስላለ መከራዬ እንዳትታክቱ ማለት ወንጌል እንደዚህ ስርም የሚከት ከሆነ ብላችሁ እንዳትታክቱ። ከእኔ ጋር አይገናኝም ይሄ። የእኔ መፈታት የእኔ መታሰ አይደለም፣ የእግዚአብሔር ፕላን ነው ይሄ። ትልቁን የእግዚአብሔርን ፕላን እንድታየው ነው የምፈልገው እኔ። ወንጌል ያሳስራል፣ ወንጌል ያስፈታል ምናምን ተውት፣ ከእኔ ጋር አታገናኙት ጭራሽ። ስለዚህ እንዳትታክቱ፣ ከእስር ቤት ሆኜ ይህን ብጽፍላችሁ እንኳን እንዳትታክቱ እለምናችኋለሁ። ክብራችሁ ነውና ማለት አንድ ቀን አስገራሚ ክብር ታያላችሁ። ደግሞም አሁንም እንኳን ራሱ እንደኔ ይሄንን ወንጌል ብትናገሩና ለሰዎች ብታደርሱ ልትታሰሩ ትችላላችሁ። ምን ችግር አለው ታዲያ? ያለ ጥፋታችሁ ስትታሰሩ የክብር መንፈስ በእናንተ ላይ ያርፍ አይደለም እንዴ? ለዚህ ምንም አትሳቀቁ አላቸው። ሶ ምንድን ነው አሁን ዛሬ የተመለከትነው ሐሳብ? ዛሬ የተመለከትነው ጌታ ኢየሱስ ክርስቶስ የሰራው የመስቀል ስራ ለሰዎች ሲሰበክና ሰዎች ሲያምኑ በአየር ላይ ላሉ አለቆችና ስልጣናት ወለል ብሎ ነው የሚታየው። ከዛ ምን ይላሉ? አመለጠች፣ ዳነች፣ በቃ ሄደች፣ ጉድ ይላሉ። እነዛኛዎቹ ደግሞ እልልታ ከሆነ ወይ እልል ይላሉ፣ እጅግ ታላቅ ደስታ ይሆናል ነው የሚለው። እንግዲህ እነሱ ጋር ትልቅ ደስታ ይሆን። ይሄ ሁሉ ግን ማን የሰራው ስራ ነው? እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የሰራው ስራ ነው። ስለዚህ የሆነልን ሁሉ በእሱ ነው። ቤተ ክርስቲያን መልእክቷ ማን ነው? ኢየሱስ ነው፣ ኢየሱስ ነው። አለዚያ መጋረጃ ነው። ኢየሱስን ካልሰበክን መጋረጃ ነው። ምንም አይታየውም ሰው በቃ ምንም። ለብሉይ ኪዳን እውቀት ከጳውሎስ በላይ ማንም የለም፣ ግን አይታየውም። ቢታየው ቸርችን ያሳድዳል እንዴ? ሲታየውስ ጉድ 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 ጉድ። ይህንን ህይወት፣ ይህንን ጥበብ፣ ይህንን የእግዚአብሔር ፕሮግራም ነበረን ላደናቅፍ የተነሳሁት። በመሰረቱ አልችለውም፣ ምክንያቱም ነግሮታል። ይሄን መገለጥ እምቢ ብትል ለአንተ ይብስብሃል ብሎታል። ጥሩ እኮ ነው እሱ ደግሞ መነገሩ ጥሩ ነው። ደግሞ መልሶ እንደገና ሪላፕስ አድርጎ ደግሞ እንትን እንዳያደርገው ማስጠንቀቂያም ተሰጥቶታል። እምቢ ብትል ይሄን መገለጥ እኔ ሌላ ሰው አስነሳለሁ ይብላኝ ለአንተ አይነት መልእክት ነው የነገረው። ስለዚህ እሱም ቀጥ ለጥ ብሎ እችን እውነት እስር ቤት እስኪገባ ድረስ እንኳን ሲያውጅ ነበር ይሄ። ስለዚህ ይሄ ልዩ ልዩ የእግዚአብሔር ጥበብ ወይም ብዙና ልዩ ልዩ የእግዚአብሔር ጥበብ ስሩ ዘ ቸርች በአየር ላይ ላሉ አለቆችና ስልጣናት ይገለጥና ይታይ ዘንድ የእግዚአብሔር ዓላማ ነው ነው የሚለው። እሱ ውስጥ ነው ያላችሁት። የእግዚአብሔር ልዩ ልዩ ጥበብ የሚገለጥባት ቸርች ውስጥ ነው ያላችሁት። ስለዚህ ደስተኛ ሁኑ በእውነት ቢ ግሬትፉል። እግዚአብሔር ሆይ እኔ እዛ ውስጥ ገባው፣ እኔ የቅዱሳን ህብረት ውስጥ ገባው፣ ተገኘው። አሜዚንግ። ሌላ ምን እላለሁ? አመሰግንሃለሁ ነው። ምዕራፍ ሶስትም እዛው መደነቅ ውስጥ ነው ያለ ነው፣ እዛው መገረም ውስጥ ነው ያለ ነው። ወይ እግዚአብሔር የሚገርም ነው። ሲምፕል በምትመስል የስብከት የወንጌል ስብከት አማካኝነት ሰውን ከዛ ወደዚህ ይቀላቅላል። ክብር ለጌታ ይሁን። እንጸልይና ጌታን አመስግነን እንጨርስ። ቤተ ክርስቲያን የእግዚአብሔር የዘላለም ሐሳብ ስሩ ዘ ቸርች ለአለቆችና ለስልጣናት እንዲታወቅ እግዚአብሔር ፈቃዱ ነው። ስለዚህ ወንጌል አገልጋይነቴን እንዳከብር ያስገድደኛል የዛሬው ቃል። በጣም በቃ በጣም በጣም ቀጥ ለጥ ብዬ እንዳገለግል ያስገድደኛል። የሚታይ የሚገለጥ ነው። ያውቁታል። አለቆችና ስልጣናት ይህን ስም ያውቁታል። ከበላይ እንደሆነ ያውቁታል። የድብብቆች ስራ አይደለም፣ የመስቀሉ ስራ ፊት ለፊት የተሰራ ስራ ነው። ይህንና የእናንተ ፔናሊቲ ሙሉ በሙሉ መከፈሉን ያውቃሉ አለቆችና ስልጣናት። ለዚህ ነው የሚለቁት። በዚህ ስም ሲገሰጹ የሚለቁት ለዚህ ነው። አይችሉም፣ በቃ አይችሉትም። ሃሌሉያ! ቤተ ክርስቲያን፣ ቤተ ክርስቲያን እግዚአብሔር ሆይ ለጸል ያለው በዚህ ሰዓት ቤተ ክርስቲያን ማን እንደሆነች እባክህ አይናችንን ከፈትና አሳየን። ምንህ እንደሆነች እባክህ አይናችንን ከፍታ አሳየን። የተሰራ ሁሉ ሥራ መገለጫ ሜዳው ጣቢያው ቤተ ክርስቲያን መሆኗ ይገርመኛል። በዛ በኩል መሆኑ ይገርመኛል ጌታ። በሕይወታችን እንደ እግዚአብሔር ቃል ያልሆነ የተንሸዋረረ አመለካከት ስለ ብዙ ነገሮች ሊኖረን ይችላል። ምናልባት አንዳንዶቹ እዳቸው ገብስ ነው። እንደ ዛሬው አይነቱን በቤተ ክርስቲያን በኩል ልዩ ልዩ ጥበብ እንደሚገለጥ አለመረዳትና አለማወቅ ግን እዳው ከፍተኛ ነው። ይህንን የእውነት ወንጌል ቸል እንድንል ወደኋላ እንድንተወው ሊታገለን የሚችል ምን አይነት መንፈሳዊ ውጊያ ውስጥ እያለፍን እንዳለን አንተ ታያለህ ጌታ። እኔ ጸልያለሁ ለኢትዮጵያ ቤተ ክርስቲያን። ብዙ ብልሽትሽት ያሉ ነገሮች ከማየታችን የተነሳ ስለ ቤተ ክርስቲያን ብዙ አልን፣ ብዙ ደከመን፣ ብዙ ተናገርን፣ ብዙ ፈረድን ጌታ። አቤቱ ከዚህ የሚያወጣ ሌላ መገለጥ ደግሞ እንድሰጠን ጸልያለሁ። ቤተ ክርስቲያንን በሌላ አይን እንድናያት እባክህ መታደስ መለወጥ ይሁንልን ጌታ። አንተ የምታያትን እይታ አንተ የምታውቃትን አይነት ቤተ ክርስቲያን አይናችን ከፍተህ እንድታሳየን ጸልያለሁ። እዛ ውስጥም ደግሞ አክቲቭ እንድንሆን እንድትረዳን ጸልያለሁ። በተለይ ደግሞ በጣም ስፔሲፊክ የሆነ የምናገለግልበትን በር ከፍተህልን ከሆነ አቤቱ እሱ ላይ በደንብ ጠንካራ መረዳት እንድትሰጠንና በዛ ፍሬያማ እንድታደርገን ጸልያለሁ። ስለ ሁሉ ክብር ላንተ ይሁን። በሱ ነው የሆነው፣ እውነት በአንተ ነው የሆነው። ጌታ ኢየሱስ እናመሰግናለን፣ እንገዛልሃለን፣ ደግሞ እናገለግላለን። ይህን እውነት እናውጃለን። ሥራውን ሰርተ የጨረስከው አንተ ነው። እኛ አዋጅ ነጋሪ ነን። በቃ እንናገራለን፣ ደግሞ ይሰራል። ስንናገር የሰው ሥራ ስላለ የእግዚአብሔር ፕሮግራም ስለሆነ